ግብጽ እና ሱዳን ኮንጎ ኪንሻሳ ላይ ያካሄዱትና ያለ ስምምነት የተበተነውን የሶስትዮሽ ድርድር አስመልክቶ አዲስ አበባ ላይ የሰጡትን መግለጫ የተከታተለችው ፀሐይ ዳምጠው ዝርዝር አላት።
ኢትዮጵያ፣ ሱዳን እና ግብጽ ከመጋቢት 25 እስከ መጋቢት 28 2013 ዓ.ም ድረስ የዘለቀ የሶስትዮሽ ድርድር ኮንጎ ዲሞክራቲክ ሪፐብሊክ ዋና ከተማ ኪንሻሳ ላይ ያካሄዱት ድርድር ያለ ስምምነት ተበትኗል። በድርድሩ ላይ የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ተገኝቶ በመክፈቻ ስነ ስርዓት ላይ የኢትዮጵያን አቋም መግለጻቸውን የኢትዮጵያ ውሃ መስኖና ኢነርጂ ሚኒስትር ዶክተር ስለሺ በቀለ ተናግረዋል።
ከዚህ ሊጠቀሱ የሚችሉት ዋና ዋና አቋር ጉዳዮች ኢትዮጵያ ድርድሩን ቶሎ እንዲቀጥል እንዲጠናቀቅም ይህም ብርቱ ጥረት እንደምታደርግ ገልጸዋል። ኢትዮጵያ የአባይን ውሃ በምትጠቀምበት ጊዜ ምክንያታዊ እና ፍትሐዊ በሆነ መንገድ የምትጠቀም መሆኑን፣ ግድቡ የህዳሴ ግድብ ለኢትዮጵያ ብቻ ሳይሆን ለቀጠናው አጠቃላይ ትልቅ የጋራ የልማት እድል የሚከፍትና የትብብርን ማዕከል አድርጎ ብዙ ነገሮች በዚያ ዙሪያ መስራት የሚቻልበት መሆኑን፣ ነገር ግን ውጤት ላይ ለመድረስ ብቸኛ ተጠቃሚነትና የዛን አስተሳሰብ ይዞ መሄድ ወደ ውጤት ሊያመጣ ስለማይችል ይሄ አስተሳሰብ ሊሰራ ስለማይችል ሀገራቱ በትብብርና ሁሉም አሸናፊ ሊሆን በሚያስችሉ ሀሳቦች ላይ መሰረት በማድረግ ድርድራችንን ጉድ ፌዝ ማካሄድ እንደሚገባን ግልጽ አድርገዋል። ኢትዮጵያ ወደ መድረኩ ይዛ የቀረበቻቸው ግልጽ ሀሳቦችን በተመለከተም እንደዚሁ ማብራሪያችንን አቅርበዋል። በአጭር ጊዜ መረጃና ዳታ የጋራ ልውውጥ ማድረግ፣ በተለይም ለሁለተኛው ሙሌት የሚጠቅሙ የመረጃ ልውውጥ ማድረግ እንደሚጠቅም፣ ይህንንም የኢትዮጵያን ዝግጁነት ግልጽ አድርገዋል። ነገር ግን ሙሌቱ ከምንም ኮንዲሽን ጋር እንደማይገናኝም እንደዚሁ በግልጽ ተደርጓል።
በድርድሩ ወቅት ሱዳንና ግብጽ የድርድሩን ጭብጥ ወደ ጎን ትተው የድርድር ሂደቱን ወደ ኋላ የመመለስ አቅጣጫ ሲከተሉ ነበር ሲሉ ዶክተር ስለሺ ሁለቱን ወገኖች ተችቷል።
ወደ ይዘት ሳንገባ እንደተለመደው በሁለቱ ሀገሮች የማጓተት ስትራቴጂ ሰፊ ጊዜ እንድናጠፋ ሆኗል። ለዚህም ምክንያቶቹ በሱዳን በኩል የቀረቡት ሀሳቦች ወደ አቋምንበት አርቲክሎች ከመመለስ ፋንታ አዳዲስ ሀሳቦች ብለው ያቀረቡትን እኛ ኮንቴንዱ ላይ እና ድርድሩ እንዲቋጭ የሚያስችሉ መተማመን የሚያመጡ ሀሳቦችን ነው እንደገና መስማት የሰጠነው። በእነሱ በኩል አንዱ የድርድሩን ፎርማት መለወጥ ነበር አቅደው የመጡት ከአፍሪካ ህብረት። ሁለተኛው ጉዳይ ፎርማቱ በሚለወጥበት ጊዜ የአፍሪካ ህብረት በነጻነት ጉዳዩን ለመምራት እንዳይችልና የተሰጠውን ኃላፊነት በሚያኮስፍ መልኩ ሌሎች ተዋናዮች ይህን ጉዳይ አብረውን እንዲመሩ የሚል አይነት ሀሳብ ያካተተ ነበር። ሌላኛው ሀሳብ ዋናዋን የአፍሪካ ኦብዘርቨር ደቡብ አፍሪካን የዘነጋና እንድትወጣ የሚመስል ሀሳብ ያቀረቡበት ነበር። ይሄ በማድረግ ሊቀመንበሩ ጋር ሌሎችም ድርድሩን እንዲመሩ የሚል ሀሳቦች ስለነበሩ፣ ከዚህም ባሻገር በሱዳን በኩል ሚዲዬሽን የሚባል ነጥብ አንስተዋል። ቀደም ብሎም በሚዲያ ይሰሙ የነበሩ እዛም መድረክ ላይ ሚዲዬሽን የሚል ቃል ለመጠቀም ሞክረዋል። ሚዲዬሽን በድርድራችን ሩልስ ኦፍ ኢንጌጅመንት የምንከተለው ሂደት ነን አድቨርሲያ የሆነ ወደ ግጭት የማያመራና ጉድ ፌዝ የምንደራደርበት እንጂ ሌሎቹን አርቲክል 10ን የሚከተል መንገድ እንዳልሆነ ግልጽ ነው። ወደ ዋናው ውይይት ስንገባም እነኚህ ነገሮች ላይ በስፋት መወያየት ግድ ነበር።
ግብጽም ሀሳቧን በወቀሳ ነው የጀመረችው ያሉት ዶክተር ስለሺ ኢትዮጵያ በሁለቱ ሀገሮች በተነሱት ሀሳቦች ላይ የነበራትን አቋምም ተንትነዋል።
በግብጽም በኩል መነሻው ላይ ብዙ ወቀሳ ያዘሉ መልእክቶች ቢያስተላልፉም ሱዳን የምትለውን ሀሳብ የመደገፍ እና ትክክል መሆኑን በመግለጽ ነበር የተጀመረው እና በእነኚህ ዙሪያ እንግዲህ ሰፊ ድርድር አድርገናል። የታዛቢዎችን ጉዳይ፣ ሚዲዬሽን የሚባለውን ጉዳይ፣ የሊቀመንበሩ ሚና እንዴት ሊሆን እንደሚችል ከብዙ ድርድር በኋላ አንደኛ እነኚህ ኦብዘርቨር ብለን የሰየምናቸው ተቋማትም የሆኑ ሀገራት ባሉበት እንዲቀጥሉ የኢትዮጵያ ጽኑ እምነት ነው። ስለዚህ ደቡብ አፍሪካንም ጨምሮ አሜሪካና የአውሮፓ ህብረት በታዛቢነት ሚናቸው እንዲቀጥሉ፣ እነኚህ ታዛቢዎች ሚናቸው ኢንሃንስድ መሆን እንደሚችል፣ ይሄም የሚሆንበት አካሄድ ከሊቀመንበሩ ጋር እኩል ቁጭ ብለው ፋሲሊቴተርስ ሳይሆኑ ምክንያቱም እነኚህን ታዛቢዎች የመረጥናቸው አገራቱ ናቸው እንጂ ፕሬዚዳንቱ አልሰየማቸው ወይም የአፍሪካ ህብረት አልሰየመም። ሶስቱ ሉዓላዊ ሀገሮች መርጠዋቸው ተስማምተው ያዟቸው ይሄ ፕሮሰስም ባህል ደርሶ የሚለዋወጥ ከሆነ ኮንሲስተንሲ ስለማይኖረው ሶስቱ ሀገሮች እንዲቀጥሉ የሚለውን እንድንስማማ ማድረግ ይችላል። የአፍሪካን ኦውንድ ፕሮሰስ የኤዩ ፕሮሰስን መምራት ያለባቸው በሙሉ ነጻነት የአፍሪካ የህብረቱ ሊቀመንበር እሳቸው እንዲሰየማቸው የውጭ ጉዳይ ሚኒስትራቸው በኩል ድርድሩ እንዲቀጥል የሚል አቋም ይዘን የህብረቱን ማዕቀፍ ሙሉ በሙሉ በሚያስከብር መልኩ እንዲከናወን ብርቱ ክርክሮች ነበሩ።
ሚኒስትሩ አክሎ ታዛቢዎች በድርድር ጣልቃ ሳይገቡ የታዛቢነት ሚናቸውን ለሁሉም ተደራዳሪዎች ጠቃሚ በሆነ መንገድ ሶስቱ ሀገሮች መስማማታቸውን ገልጿል። ኢትዮጵያ በአፍሪካ ህብረት በኩል የሚደረገው ድርድር እንዲቀጥል ጽኑ ፍላጎት እንዳላትም በድጋሚ አረጋግጣለች ነው ያሉት ሚኒስትሩ። ሁለተኛ ዙር የውሃ ሙሌቱን በተቀመጠው ጊዜ እንደሚከናወን ነው ዶክተር ፍልሽ የገለጹት።
የሙሌት ስኬጁል በተያዘለት ቀጠሮ ይሞላል። ምክንያቱም በመሰረታዊነት ያሞላሉ ሂደት በመጠን መቼ እንደሚደረግ በምን ያህል ጊዜ መጠኑ 13.5 ነው። በሁለተኛው የሙሌት አመት እንደሚካሄድ ይሄ ደግሞ የሚገናኘው በአብዛኛው ከኮንስትራክሽን ሂደቱ ጋር እንጂ ኮንስትሬንት የሌለበት መሆኑ ቀደም ብለን ሰፊ ድርድር ባረግንባቸው ወራትና አመታት ስምምነት የደረሰበት የጋራ የሆነ የሶስታችንን ዶክመንት ውስጥ የሚገኝ የሙሊት ሰዓት ስቴጅ ቤዝድ ፊሊንግ መጠኑን በአግባቡ የሚታወቅ ሙሌቱም ደግሞ በበጋ ሳይሆን ሙሌት በበጋ አይደረግም። ዝናብ በከፍተኛ ደረጃ ባለበትና ወንዞች ሙሉ በሆኑበት ወቅት ከሐምሌ እስከ መስከረም ባሉ ጊዜያት ውስጥ የሚደረግ መሆኑ ከዛ የሚለውጥ ምንም አዲስ ሐሳብ የለም። ስለዚህ በዚህ መሰረት የሚከናወን ነው የሚሆነው።
ከዚህ አስቀድሞ የኢትዮጵያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ አባይ ድንበር ተሻጋሪ ሀብት እንደመሆኑ የተፋሰሱ ሀገራት ፍትሃዊና ምክንያታዊ መሪን መሰረት ባደረገ አኳኋን የመጠቀም መብት እንዳላቸው አመልክቷል። በመሆኑ በተፋሰሱ ላይ የሰፈኑ የታችኛው ተፋሰስ ሀገራት ብቸኛ ተጠቃሚነትን የማስቀጠል ፍላጎት መቀየር ያለበትና በትብብርና በመግባባት ሊወሰን እንደሚገባም አስታውቋል። ምክትል ጠቅላይ ሚኒስትር ደመቀ መኮንን በሰጡት አስተያየት የህዳሴ ግድብ የትብብር እድልን የፈጠረ ሀገራዊ ፕሮጀክት በመሆኑ በድርድር ሂደቱ የተደረሱ የአቋም መቀራረቦችን ከዳር ማድረስ ይገባል ብለው ነበር። ሀገራት የሚያደርጉትን የሶስትዮሽ ድርድር በስምንት ሳምንታት እንዲጠናቀቅ ነው የታሰበው። ቀጣዩ ድርድርም የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት በሚሰጡት አቅጣጫ ይወሰናል ተብሏል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ወደ ተከታዩና ከዚህ ጋር ወደ ተያያዘው ዘገባ እናልፋለን። በኢትዮጵያ በሱዳንና በግብጽ መካከል ኪንሻሳ ላይ የተጀመረው ድርድር ሲቋረጥ በሁሉም ተደራዳሪዎች ዘንድ የንዴትና የብስጭት ስሜት ይታይ እንደነበር ኪንሻሳ የምትገኘው ሪፖርተራችን አያስታሲ ቱዲዮሺ ትዝብቷን ዘግባለች። በሶስቱም ወገኖች የተንጸባረቀው የመወነጃጀል ስሜት መሆኑንም የሰጧቸው መግለጫዎች ያሳያሉ። በአባይ ውሃ ምክንያት በአካባቢው የግጭት ስጋት ያየለ ሲሆን የተባበሩት መንግስታት ድርጅት ግን ወገኖቹ ልዩነቶቻቸውን በማቻቻልና በመተባበር መንፈስ መነጋገራቸውን እንዲቀጥሉ አሳስቧል። ከአናስታሲ ጋር ካደረገው አጭር ምንልስና ከሌሎችም ምንጮች ያገኛቸውን መረጃዎች አካቶ ሰለሞን አባተ ተከታዩን አጠናቅሯል።
የኪንሻሳው ድርድር ገና ከመጀመሩ ከተደናቀፈ በኋላ በሁሉም ልዑካን ላይ ይነበብ የነበረው የብስጭት፣ የንዴትና የቁጣ ስሜት እንደነበረ ሂደቱን ለመከታተል እዚያው የተገኘችው አናስታሲያ ቱዲዬሺ አጫውታኛለች። እንዲያውም የውጭ ጉዳይ ሚኒስትሯ ማሪን ቱምባንዜዛ የመዝጊያውን ንግግራቸውን ያደረጉት ከልዑካኑ አንዱም ባልተገኘበት ብቻቸውን ሆነው እንደነበረ ነግራኛለች።
I have been following the negotiations and what I can tell you, Solomon, is that during the whole process, nothing transpired.
ድርድሮቹን እየተከታተልኩ ነበር። ልነግርህ የምችለው በሙሉ ሂደት ውስጥ ምንም የተገኘ ነገር አለመኖሩን ነው። ምን እንደተፈጠረ እንኳን ከተሳታፊዎቹ አንዳቸውም ምንም ማለት አይፈልጉም። የኮንጎ የውጭ ጉዳይ ሚኒስትር ማሪ ኒቱምባን ዜዛ ንግግር ሳይደርጉ እንኳን መገኘት አልፈለጉም። ጨርሶ የመግባባት ነጥብ ላይ መድረስ አልቻሉም።
በመሆኑም የአዲስ ምዕራፍ መፈቻ ሊሆን ይችላል የሚል ተስፋ ተጥሎበት የነበረው የኪንሻሳ ድርድር ተደናቀፈ።
Efforts to break the deadlock in talks have clearly failed. Both Egypt and Sudan.
አልንቀሳቀስ ያለውን ሂደት ወደፊት ለማራመድ የተደረጉ ጥረቶች በግልጽ ከሽፈዋል። ግብጽም ሱዳንም ጣቶቻቸውን ወደ ኢትዮጵያ እየቀሰሩ ነው። ግብጽ ግድቡ በአባይ ውሃ ፍሰት ላይ አደጋ ይደቅናል ትላለች። ሱዳን ደግሞ የግድቡ ደህንነት ወደ ራሷ ግድቦችና የውሃ ጣቢያዎች የሚፈሰው ውሃ መጠን ጉዳይ እንደሚያሰጋት ትናገራለች።
በሌላ በኩል ደግሞ ኢትዮጵያ ይዘው ለሚቀርቧቸው ምንም ሐሳቦች ዝግናት ስትል ግብጽ እንደምትከስ አናስታሲያ ተቆማለች። ለመሆኑ ወገኖቹን ይህንን ያህል አይሎ ወደ አንድ ሐሳብና ስምምነት እንዳይደርሱ ድርድሮቹም እንዲስተጓጎሉ ያደረገ የጎላ ነጥብ ይኖር ይሆን? አናስታሲያ
Well, one of the points that I can tell you is the fact that the Sudanese proposal to include
አንድ ለነገሮች የምትለው ነጥብ ቢኖር በአፍሪካ ህብረት መሪነት እየተካሄዱ ወዳሉት ንግግሮች ዩናይትድ ስቴትስ የአውሮፓ ህብረትና የተባበሩት መንግስታት ድርጅት በአደራዳሪነት እንዲቀላቀሉ ሱዳን ያቀረበችውና ግብጽ የደገፈችው ሐሳብ ነው። ይህ ጉዳይ ድርድሩ አንዳች ቦታ ላይ ተፈንቅሮ እንዲቆም ያደረገው ይመስለኛል። ኢትዮጵያ ሐሳቡን ተቃውማለች።
በዚህም ምክንያት የግብጽ የውጭ ጉዳይ ሚኒስትር ኢትዮጵያን በቅንነት መንፈስ መጉደል ሲከሱ ተሰምተዋል። ሱዳን ደግሞ ኢትዮጵያ በግድቡ ላይ ያደረገች ያለችው የተናጠል እንቅስቃሴ ያለም አቀፍ ድንጋጌዎች ግልጽ ጥሰት ነው ብላለች። የአፍሪካ ህብረት የወቅቱ ሊቀመንበር የሆኑት የኮንጎ ዲሞክራሲያዊት ሪፐብሊክ ፕሬዝዳንት ፌሊክስ አንቷን ቺሴኬዲ የድርድሩን መድረክ ሲከፍቱ ባስተላለፉት መልእክት ይህ ጉባኤ መሰናክሎችን ሁሉ ለመሻገር ሁሉም ተሳታፊዎች ቁርጠኝነትና ብርታት ካሳዩ ታላቅ መድረክ እጅግ ጠቃሚ እርምጃ ሊሆን እንደሚችል አሳስበዋል። አንስታሲያ የፕሬዝዳንቱ ዋና ዋና መልእክቶች ያለቻቸውን እንዲነቃቅሳለች።
Well, what I can tell you is the first point is that President Tshisekedi is advocating for an African solution to an African
President Tshisekedi እያራመዱት ያለው የመጀመሪያው ነጥብ ለአፍሪካ ሀገሮች አፍሪካዊ መፍትሄ የማፈላለግን አስፈላጊነት ነው።
La poursuite des négociations tripartites à Kinshasa a cet avantage de pouvoir sortir ces négociations du virtuel pour le présentiel physique.
The second thing was that despite the COVID restrictions, having the three parties together in one place.
ሁለተኛው ነጥብ በኮቪድ ገደቦች ምክንያት ተራርቀው የነበሩት ተደራዳሪዎች በአንድ መድረክ በግንባር የመገናኘታቸው አስፈላጊነት ጉዳይ ነበር ለሳቸው። ሶስተኛው ነጥብ ከዚህ ስብሰባ በኋላ የቆመው ግንኙነት ተንቀሳቅሶ አዲስ ህይወት ይዘራል፣ አዳዲስ የድርድሮችና የውይይቶች መስመሮች ይከፈታሉ የሚል ተስፋና እምነት የተንጸባረቀበት ነበር። ይህ ግን አልሆነም።
et de les consolider notamment par la mise en place
ሲሴኬዲ በቀዳሚነት ያነሱት ነጥብ ለአፍሪካ ችግሮች አፍሪካዊ መፍትሄ የመሻት አስፈላጊነት መሆኑ የኢትዮጵያን አቋም የሚያጠናክር ይመስላል። ግብጽና ሱዳን የአህጉራዊውን ህብረት ሊቀመንበር መልእክት አልተጋሩም ወይም አልተቀበሉም ማለት ይሆን?
It actually seems like from the Egyptian point of view and the
ከግብጽ አመለካከት እንደምረዳው ግብጻውያን የሚፈልጉት በአፍሪካውያን ፖለቲከኞች ብቻ ከሚመራ ተጨማሪ አደራዳሪዎች እንዲገቡ ነው። ይህን አቋማቸውን ሁለቱም ሱዳንም ግብጽም ግልጽ አድርገዋል። ኢትዮጵያ ደግሞ ሐሳቡን ሙሉ በሙሉ እየተቃወመች ነው።
ኮንጎ የወቅቱ የአፍሪካ ህብረት ሊቀመንበር በመሆኗ እነዚህን ድርድሮች የመምራት ኃላፊነት ቢወድቅባትም በሌላ በኩል ደግሞ የናይል ተፋሰስ ሀገሮች አባል ናት። የናይል ጅረት ጉዳይ በቀጥታ ይመለከታታል። ምናልባት ይህ ጉዳይ የጥቅም ግጭት ጥያቄ አስነስቶ ይሆን?
Absolutely not. None of the closest observers.
በፍጹም ካነጋገርኳቸው እጅግ የቅርብ ታዛቢዎች መካከል ማንም ይህን ጉዳይ ያነሳ የለም። ይልቅ በቅሬታ መልክ የሰማሁት ነገር ቢኖር ኮንጎ ዲሞክራሲያዊት ሪፐብሊክ እነዚህን ድርድሮች ለመምራት በበቂ ሁኔታ አልተዘጋጀችም የሚል ነው።
ምናልባት ለዚህ ድርድር መፍረስ ይህ የኮንጎ ያለመዘጋጀት የተወሰነ ድርሻ ይኖረው ይሆን ብለው የጠየቁት አዛዦችን መስማቷንም ኪንሻሳ ላይ የድርድሩን ሂደት ስትከታተል የነበረችው ባልደረባዬ አናስታሲ ቱሊየሺ ነግራኛለች። ያኮራረፉት ልዑካን ወደ የፊናቸው ከተበተኑ በኋላ የውጭ ጉዳይ ሚኒስትሩ አንቱምባን ዜዛ ለጋዜጠኞች ባነበቡት መግለጫ መሰረት በድርድሩ ላይ የኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን እንዲሁም የሱዳንና የግብጽ አቻዎቻቸው ማርያም ሳዲቅ አልማሃዲና ሳሚህ አሳን ሹክሪ ተገኝተዋል። ስለ ኪንሻሳው የህዳሴ ግድብ ድርድር ያለ ስኬት መበተን ትናንት ተጠይቀው የነበሩት የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋን ዱያሪች ልዩነቶችን የማቻቻልንና የመተባበርን አስፈላጊነት በበቂ ሁኔታ ላጎላው አልችልም ብለዋል። የተጨበጠ ስምምነት ላይ ለመድረስ ወገኖቹ አብርተው መጣራቸውን እንዲቀጥሉ የመንግስታቱ ድርጅት ጥሪ እንደሚያደርግ ዱያሪች አመልክተው በወቅቱ የአፍሪካ ህብረት ሊቀመንበርነታቸው ወገኖቹን እንደገና ለማገናኘት ፕሬዚደንት ቺሴኬዲ ስላደረጉት ጥረት አድናቆታቸውን ገልጸዋል። የወገኖቹን ጥረቶች ለመደገፍም የመንግስታቱ ድርጅት አሁንም ዝግጁ መሆኑን በድጋሚ እንደሚያረጋግጥ አስታውቀው እኔ ይህን ልተው አንተም ይህንን ተው የማለት አካሄድና የትብብርን አስፈላጊነት በድጋሚ አንስተው አሳስበዋል። ስምምነት ላይ ሳይደረስ ኢትዮጵያ ወደ ሁለተኛው ሙሌት ብትገባ ሊገመት የማይችል ትርምስ በአካባቢው ይፈጠራል ሲሉ የግብጽ ፕሬዝዳንት ባለፈው ሳምንት መዛታቸውን መገናኛ ብዙሃን ዘግበዋል። በሌላ በኩል ደግሞ ኢትዮጵያ ግድቡን በመሙላት ካልቀጠለች ከተቋራጩ ኩባንያ ጋር በገባችው ውል መሰረት የአንድ ቢሊዮን ዶላር ኪሳራ እንደሚደርስባት ጠቅላይ ሚኒስትር አብይ አህመድ በቅርቡ አሳውቀው ነበር። በዛሬ ምንዛሬም ወደ 41 ቢሊዮን ተኩል ብር መሆኑ ነው። የህዳሴ ግድብ ግንባታ መሰረት የተጣለበትን 10ኛ ዓመት አስመልክቶ ከአምስት ቀናት በፊት በትዊተር ገጻቸው ላይ መልእክት ያሰፈሩት የኢትዮጵያ ዋና ተደራዳሪ የሆኑት የውሃ የመስኖና የኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ የግድቡ ግንባታ 79% መጠናቀቁን ገልጸው ኢትዮጵያ ተፋሰሱን ፍትሃዊና ምክንያታዊ በሆነ መልኩ በጋራ ለመጠቀም አቋሟ የማይናወጽ ነው ብለዋል። እንግዲህ ይህ የህዳሴ ግድብ ጉዳይ መጻኢ ዕጣ ምን ይሆን? ለጊዜው ግልጽ ያለ መልስ የለም። ለማንኛውም የአፍሪካ ህብረቱ ሊቀመንበር ወገኖቹ እንደተገናኙ ባስተላለፉት መልእክት ለመላ አህጉሪቱ ሰላም መጠናከር እጅግ ቁልፍ የሆኑት ሶስቱ ወንድማማች ህዝቦች በታሪካቸው ውስጥ የአዲስ ትብብር ምዕራፍ ይከፍታሉ የሚል ተስፋ እንዳላቸው ተናግረው ነው መልእክታቸውን የቋጩት።
ፀሐይ ዳምጦን ሰለሞን አባተንና እንዲሁም ኪንሻሳ የምትገኙ ሪፖርተራችን አናስታሲ ቱዴሲን እናመሰግናለን።